ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ዓለም አቀፍ የሴቶች ቀንን ምክንያት በማድረግ የምናቀርበውን ፕሮግራም በመቀጠል በሃማ ቱማ ተደርሶ በሕይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ የሰልፍ ሰባሪዋን መዝገብ ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በዛሬው ዕለት የዓለም አቀፍ የሴቶች ቀን በመላው ዓለም ተከብሯል። ሴቶች የሚደርስባቸውን የተለያዩ በደሎችና ጭቆናዎች ለማስቀረትና ለእኩልነትና ለነጻነት የሚያደርጓቸው ትግሎች የሚቀጥሉ መሆናቸውን ለማሰር በተለያዩ የዓለም ክፍሎች የሥራ ማቆም እርምጃዎች ተወስደዋል። በሚሊዮን የሚቆጠሩ ዜጎች የተሳተፉባቸው ሰልፎችና የመድረክ ውይይቶችም ተካሂደዋል።
ወያኔ ከተቃዋሚዎች ጋር የሚያደርገው የጠረጴዛ ዙሪያ ጨዋታ ግቡ ስብሰባው ሳይጀመር በወያኔ ተቀምሮ ያለቀለት ሂሳብ መሆኑን ከውስጥ አዋቂዎች የተገኘው መረጃ ያስረዳል። ጥቂት የማይባሉ በድርጅት ስም የሚጠሩ የድርጅት ጥላ እንጂ ራሳቸው ድርጅቶች አለመሆናቸውን ድርጅቶቹን ወክለው በዚህ በወያኔ የፖለቲካ ቧልት ላይ በመሳተፍ ላይ የሚገኙ ስማቸውና የድርጅቶቻቸውን ስሞች እንዳይጠቀሱ የጠየቁ አስረድተዋል። ወያኔ ከተቃዋሚዎች ጋር እንዲህ ያለው እንጂ የጨዋታ ስብሰባ ማድረግ እንዳሰበ ለተወሰኑ ተቃዋሚ ተብዮች መሪዎችና ወኪሎች በየስብሰባዎቹ ምን መናገር እንዳለባቸው ከ15 ቀናት በላይ ስልጠና እንደተሰጣቸውም አጋልጠዋል። በመቀጠልም ወያኔ ጠመንጃ አንስተው እንተገላለን ከሚሉ ተቃዋሚዎችና ቢሮዎቻቸውን በውጭ ሀገራት ካደረጉ የወያኔን ህገ መንግስት አክብረው አንዳንድ እድሳት ለማድረግ ሐሳብ የሚሰነዝሩትን በዚህ የቧልት ስብሰባ ላይ ለማሳተፍ በሚስጥር በአውሮፓና በአሜሪካ ከየድርጅቱ መሪዎች እና ወኪሎች ጋር እየተወያየ መሆኑን እነዚሁ ምንጮች አጋልጠዋል። በጎጃምና በጎንደር የተለያዩ ከተሞች በተካሄዱ የመምህራን ስብሰባዎች ወያኔ ጠንካራ ተቃውሞ እንደተሰነዘረበት ከተለያዩ ከተሞች ከደረሱን መረጃዎች ተገንዝበናል። ቅዳሜ የካቲት 25 እና እሁድ የካቲት 26 ለሁለት ቀናት በተካሄዱ ስብሰባዎች የወያኔን ዘረኝነትና ዘራፊነት በስብሰባዎቹ የተሳተፉ መምህራን መረጃ በመጥቀስ ያጋለጡ ከመሆናቸውም በላይ ሰብሳቢ የሆኑትን የወያኔ ካድሬዎች አንገቶቻቸውን ማስቀርቀር መቻላቸው ተወስቷል። በርካታ አካባቢዎች የተነሱት ሐሳቦች ግንዱን ውሃ እያጠጡ ቅርንጫፎቹን ማድረቅ አይቻልምና ግንዱ ወያኔን ቆርጦ በመተኩ አዲስ ከብክለት የነጻ ስርዓትን ማስፈን ብቸኛ መፍትሄ እንደሆነ አስረግጠው በስሜትና በእልህ ማስረዳታቸው ታውቋል። በጎንደርና በጎጃም በተካሄዱት በእነዚህ ስብሰባዎች የወልቃይት ጉዳይ ደም እንደተገበረበትና በደም እንደሚከበር የሚገልጹ ሐሳቦች ሲሰነዘሩ የተሰብሳቢዎቹን ሙሉ ድጋፍና ድምጽ ያገኙ እንደነበር ከተለያዩ ከተሞች የደረሱን ዘገባዎች ያስረዳሉ። ከእነዚህ ስብሰባዎች ጋር በተያያዘ በደብረ ማርቆስ፣ በቡሬ እንዲሁም በጎንደር የተለያዩ ከተሞች ከ20 የሚበልጡ መምህራን በወያኔ መታፈናቸው ሲታወቅ አንዳንዶቹ እስካሁን የት እንደታሰሩ የማይታወቅ መሆኑን የደረሰን ዜና በማያያዝ ያስረዳል።
በተመሳሳይ ዜና የወያኔ አገዛዝ ስልጠና ያለ በሚጠራው የማደንቆሪያ መድረክ የማይሳተፉ መምህራንን ማስጠንቀቂያ እየሰጠና ከስራ እያባረረ መሆኑን ተገለጸ። ከዚህ ቀደም በወያኔ አገዛዝ ላይ የሰላ ሂስ በማቅረባቸው ምክንያት ታስረው ለነበሩት ለመምህር ስዩም ተሾመ በአምቦ ዩኒቨርሲቲ የወሊሶ ካምፕ ዲን የተጻፈ ደብዳቤ መምህሩ በስልጠናው ላይ የማይሳተፉ ከሆነ እንደ መምህር መቀጠል የማይችሉ መሆናቸውም ይገልጻል። በሌሎች ቦታዎችም ስልጠናውን ያልተሳተፉ መምህራን የተባረሩ መሆናቸው ይታወቃል። ከዜና ምንጮች በተገኘ መረጃ የጋምቤላ የክልል አስተዳደር ከዚህ በፊት በአካባቢው ለልማት መሬት ተሰጥቷቸው ከነበሩት ውስጥ የ269 ባለሀብቶችን መሬት የነጠቀ መሆኑ ታወቀ። የአካባቢው አስተዳደር ለእርምጃ የሰጠው ምክንያት ባለሀብቶች የሚፈለገውን ውጤት ማምጣት ካለመቻላቸውም በላይ በጣም ደካማ የሆነ ስራ በመስራታቸው ነው ብሏል። ለአመታት መሬት ይዘው ምንም ስራ ያልሰሩት ባለሀብቶች ለስራቸው መጓተት የአስተዳደር ጉድለትና የባንክ ብድር አለማግኘት እንደ ምክንያት ያቀርባሉ። በጋምቤላ መሬት ተሰጥቷቸው እያረሱ ምርቱን በገፍ ወደ ውጪ በማውጣት ላይ ያሉ የባዕድ ኩባንያዎች በርካታ ሲሆኑ በብዙ ሺህ የሚቆጠሩ የጋምቤላ ተወላጆች መሬታቸውን ተነጥቀው መሰደዳቸውና አለመጠለያ መቅረታቸው ይታወቃል። የወያኔ አገዛዝ ትግራይ ውስጥ በሚገኙ ያገዛዙ ተቋማዎች ላይ እየወሰደ ያለው የጥቃት እርምጃ ተጠናክሮ መቀጠሉ ታወቀ። አገዛዙ በመቀሌ ከተማ የዶክተር ማርቆስ ገሰሰ ንብረት የሆነውን የጤና ጣቢያ የዘጋ መሆኑን ከማህበረሰብ ሚዲያዎች ከተገኘ ዜና ለማወቅ ተችሏል። ዶክተር ማርቆስ ያረና ፓርቲ አባልና ተባባሪ የነበሩ ሲሆን ባለፈው ወር የድርጅቱ ማከለያ አመራር አባል ሆነው መመረጣቸው ይታወቃል። ካረና ድርጅት እንዲወጡና ትብብራቸውን እንዲያቆሙ በተደጋጋሚ ከአገዛዙ ባለስልጣኖች ማስጠንቀቂያ ቢደርሳቸውም አሻፈረኝ በማለታቸው የጤና ጣቢያው እንዲዘጋ ተደርጓል ተብሏል። የአገዛዙ ባለስልጣኖች ለጤና ጣቢያው ለመዘጋት የሰጡት ምክንያት የተሟላ አገልግሎት የለውም የሚል ነው።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ረቡዕ የካቲት 29 ቀን በሰጡት መግለጫ በሶማሊያ ውስጥ ያለው የአፍሪካ ህብረት የሰላም አስከባሪ ኃይል ዓላማውን ከግቡ እንዲያደርስ ያልተቋረጠ የበጀት ድጋፍ ያስፈልገዋል ብለዋል። ከአስር ዓመት በፊት በሶማሊያ ውስጥ የተሰማራው ከአምስት አገሮች የተውጣጣው ጦር በቁጥር 22,000 የደረሰ ሲሆን ከዚያን ጊዜ ጀምሮ ከአውሮፓ ህብረት በዓመት 200 ሚሊዮን ዶላር እየተቸረው ቆይቷል። በዚህ ዓመት የአውሮፓ ህብረት በጀቱን በ20 በመቶ የሚቀንስ መሆኑን ማስታወቁ ብዙዎቹን አስደንግጧል። በደቡብ ሱዳን በረሃብ በይፋ ታውጆ ከ100,000 በላይ ዜጎች በረሃብ ምክንያት የሞት አፋፍ ላይ ባሉበት ሁኔታ የደቡብ ሱዳን መንግስታዊ ላልሆኑ ድርጅቶች የሚያስከፍለውን ክፍያ ከ100 ዶላር ወደ 10,000 ዶላር ከፍ ማድረጉ አሳሳቢ ነው ተባለ። የደቡብ ሱዳን ፕሬዝዳንት ሳልቫ ኪር ወደ ተረጂው የሚሄዱ እርዳታዎች ምንም አይነት እንቅፋት አይገጥማቸውም በማለት ቃል በገቡበት ሁኔታ ይህ እርምጃ መወሰዱ ብዙዎቹን ያስገረመ ሲሆን ይህን ያህል ገንዘብ ከፍለው በእርዳታው ስራ ሊሰማሩ የሚችሉ መንግስታዊ ያልሆኑ ድርጅቶች ሊኖሩ እንደማይችሉ ግልጽ ነው ተብሏል። ጭማሪው አዲስ ለሚሰማሩ የእርዳታ ድርጅቶች ብቻ የታቀደ ይሁን ወይም አሁን በስራ ላይ ያሉትን የሚመለከት መሆኑ ግልጽ ያልሆነ ሲሆን የሳልቫኬር መንግስት የወሰደው እርምጃ እርዳታው ለተረጂዎች እንዳይደርስ ለማሰናከል ነው የሚሉ በርካቶች ናቸው። በምስራቅ ሊቢያ በቶብሩክ የከተመው የምስራቅ ሊቢያ ምክር ቤት አዲስ ምርጫ እንዲካሄድ ጥሪ ያደረገ መሆኑ ታወቀ። ምክር ቤቱ ይህንን ያቀረበው በምዕራብ ሊቢያ በትሪፖሊ ካለው ምክር ቤት ጋር በተባበሩት መንግስታት ድርጅት አማካይነት የተደረገውን ንግግርና ስምምነት የማይቀበል መሆኑን ውሳኔ ባሳለፈ በጥቂት ጊዜ ውስጥ ነው። ምክር ቤቱ ማክሰኞ የካቲት 28 ቀን ለምርጫ አስፈጻሚው አካል በጻፈው ግልጽ ደብዳቤ የምርጫ ኮሚሽኑ ከሚቀጥለው ዓመት የካቲት ወር በፊት ምርጫ እንዲያዘጋጅ ጠይቋል። ከምዕራብ ሊቢያ መንግስት የተነጠለ አንድ የሚሊሻ ቡድን ጥቃት በማድረስ 2 የነዳጅ ማውጫ ቦታዎችን የተቆጣጠረ መሆኑ የተገለጸ ሲሆን ድርጊቱ የቶብሩክን ምክር ቤት ያስቆጣና በስምምነቱ ላይ ተስፋ እንዲያጣ ያደረገ መሆኑን ተናግሯል። በቶብሩክ ያለው ቡድን የነዳጅ ማውጫ ቦታዎች ላይ የተወሰደው እርምጃ የሽብር እርምጃ መሆኑን ጠቅሶ በሊቢያ ውስጥ ያሉ ኃይሎች ሁሉ እንዲያወግዙት ጠይቋል። የነዳጅ ማውጫዎች እስካልተለቀቁ ድረስ ከተቃዋሚዎች ጋር ምንም አይነት ውይይት የማያደርግ መሆኑንም ገልጿል። በምስራቅ ሊቢያ የሚገኘው የጀነራል ካሊፋ ጦር የመልሶ ማጥቃት እርምጃ ለመውሰድ እየተዘጋጀ ስለሆነ ተጨማሪ የደም መፋሰስ ሊኖር እንደሚችል ተገምቷል። ለዛሬ ያለን ዜና በዚሁ ይጠቃለላል።
ሲጀምር ቋጠሮ አካል ጠናፍጠኝ ለዚች ዓለም ኑሮ ውስጧ ተቀምጬ ሰማው ለነበር ደበት ገዢ ቀምጭ ነገር እባክሽ አየኝ አያገኘኝ ብዬ አልቆለን አልኳት ልቅጥማ ምዬ ሐዘን ተውጣ እያሰላሰለች ረዥም ተንፈስ ልጄ አድምጭኝ አለች። ሞትና መወለድ የማይቀር መሆኑን መግታት እንደማችል የተፈጥረው ህጉን ምርጫ እንደሌላት በሲቃ ተናግራ በይውጭ እንደናለች ስራቿን ወጣጥራ አልቀረም መወለድ ቀና ብቅ እንዳልኩኝ ለዚህ ለጠላሁት ገዥ ተጋለጥኩኝ። ፊት ለፊቴ ሆኖ የጉቢት እያየኝ አንቺላ ህያ ልጅ ወረንጭላ እያለኝ ጠውጠው በይለኛል ባልበላው አንጀቴ ወተት ባነካካው ሸንበቆ አጥንቴ ሁለት እግሯን አስሮ ከኔና አፈር ጥሎ ያላገጠብን በጀርባው ተንጋሎ ያለረህራሄ ይመግምጋታ አይኗ ከኔ ጋራ ይዞ ይልከራል። የሚከርታታዋ ስቃያ ሲበዛ ከገዢ ማንቆ አንገቷን ተይዛ ጣር ሲያጣድፋት ልጄ ልጄ እያለች የመጨረሻዋን ይህን ታወቀ። እህት ወንድምሽን አባትሽን ለበላ ጭራሽ አትደሪ ይሁንብሽ መሃላ እኔም የረግጠኝ አንቺንም እንዳይረግ ብድር መላሽን አባይ በቆመት ከእጁ ንጠቂና ማሰሪያውን ገመድ ቀጥቅጣሽ አባሉ አድርጊልኝ አመድ ልጄ በርቺ ብላ ቃል ግቢልኝ አለች እግሯ ተጣ በጣም ያጣረች። እሺ ብዬ አልኳት ቃል ገባለሁ መለስ ብዬ ለራደ ያንቺ ስጋ ይሁንብኝ እንደገዢ ልጆች ዛሬን ባድለኝ ነገ የምፈካ ህሙድ አበባ ነኝ። እንዳልቀርጠው ልጌ ከትሜ እንዳልጠፋ የሚኮተኩት የሚሰጠ ተስፋ አይዞ በርቺ ባዩ ምስቃላ ጣው ደረስ የግፉ የመከራው ከመዱ እስኪበጠስ እመናው ብያለው የማሚዬን አጽም እኔ አልገዛም ከንበርክኬ አላት። ኢትዮጵያ እናቴ ጀግና ወላዲቷ ካልተሸፈና ትጨማዶ ፊቷ ልጄ በማሐፀኔ ልጄ በስብቴ በላ የነገረችኝ ትድቅ ነው ፊቴ እንዴት ቢልደር እያንቃጨለብኝ ፍጹ አይሞክርም ቃል ኪዳን
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓ.ም በህይወት ታደሰ ተተረጎመ። 2007 ዓመተ ምህረት ክፍል 7 የሰልፍ ሰባሪዋ መዝገብ ህይወት አንድ ረጅም ሰልፍ ነች። ከልደት እስከ ሞት የምግብ ሳህንና የዳቦ ዘንቢል ይዛችሁ በሰልፍ ትቆማላችሁ። ወይ ታገኛላችሁ ወይ አታገኙም። ሰልፍ ጥበብ ነው፣ ሳይንስ ነው። የራሱ ፍልስፍና አለው፣ የራሱ ዳያሌክቲክስና የፖለቲካ ምጣኔ ሀብት አለው። በዚህ በረቀቀ ጥበብ ደግሞ ከእድለኞቹ የአብዮታዊና ሶሻሊስታዊ አገራት ዜጎች ይበልጥ ማንም የተካነ የለም። ኢትዮጵያ ውስጥ ልክ እንደ ሩሲያ ወይም ፖላንድ መሰለፍ ወይም አለመሰለፍ የህይወት ወይም የሞት ጥያቄ ነው። በድሮ ስርዓት ሰልፍ ስላልነበረ ምን እንዳመለጠን አላወቅንም ነበር። እንደ ድል ሆኖ ከአብዮቱ በኋላ ሰልፍ የዕለት ተዕለት የኑሮ እውነታ ሆነልን። ለዳቦ ሰልፍ፣ ለነዳጅ ሰልፍ፣ ለስኳር፣ ለሳሙና ሰልፍ፣ ለመግዛት ሰልፍ፣ ለመክፈል ሰልፍ። በእስር ቤት ውስጥ እንኳ አርብ አርብ ስማችሁ ከመጠራቱና ወደ ውስጥ ገብታችሁ አንገታችሁ ከመቀላቱ በፊት የሞት ፍርድ ከሚፈጸምበት ክፍል ውጭ ትሰለፋላችሁ። መሰለፍ የማያውቅ ኢትዮጵያዊ የአብዮቱን ፍሬ ያልቀመሰ ኢትዮጵያዊ ነው። በቲቤት ገዳማት ውስጥ እንደተገኘ አፍሪካዊ እንግዳ ክስተት ሆኖ ለየት ብሎ ይታያል። ኢትዮጵያ ውስጥ ሰልፍ አዲሱን ሰብአዊ ፍጡር ለመቅረጽ የራሱን አስተዋጽኦ ያደርጋል። አንድ ሰው ብቁ አብዮተኛ ለመሆን ትዕግስት፣ ቆራጥነትና ድፍረት እንዳለው ለማረጋገጥ መሰለፍ ይችላሉ ወይ ተብሎ ነው የሚጠየቀው። ጠዋት 2 ሰዓት ለሚከፈተው ዳቦ ቤት ሌሊት 8 ሰዓት ላይ የሚጀመረው ሰልፍ ላይ ይቁነጠነጣል፣ ይጨናነቃል። ካድሬዎችና ደህንነቶች እያንዳንዱን ሰልፍ እየተቆጣጠሩ በቀይ ማስታወሻ ደብተራቸው ውስጥ ይይዛሉ። እዚያ ውስጥ የሚጻፉት ነገሮች ወደፊት ከራሽን ካርዳችሁ ጋር ግንኙነት ይኖራቸዋል። ደካማ፣ ጠባብ ቡርዣ መሆኑን ወይም ወሲብ የተጠማች መበለት መሆኗን የሚያስመሰክር ትዕግስት አልበኝነት በማሳየት ተስፋ ቆርጠው ከሰልፉ ይወጣሉ አይወጡም? ሰልፍ ላይ እያሉስ ጊዜያቸውን እንዴት ነው የሚያሳልፉት? በሶሻሊዝም ግንባታ ወቅት ሰልፍ በርካታ ትልቅ ትርጉም ያላቸው ሚናዎች እንዲጫወት ይጠበቃል። በእያንዳንዱ ዜጋ ልብ ውስጥ የትዕግስተኝነትን ጥበብ ያሳድጋል። ሰልፈኛው በሚጠብቅበት ጊዜ ጋዜጦችን እና ፖለቲካዊ በራሪ ወረቀቶችን እያነበበና ርዕዮተ ዓለማዊ ንቃተ ሕሊናውን እያበለጸገ መገኘት ይጠበቅበታል። ይህ ሁሉ የአንጎላ ጠባና ተግሳጽ ሚኒስቴር ሰልፍና ትምህርት እንዲሁም ሰልፍና ርዕዮተ ዓለም በሚሉ ርዕሶች ባወጣቸው በራሪ ወረቀቶች ውስጥ በበቂ ሁኔታ ተብራርቷል። ከእያንዳንዱ ዳቦ ቤትና ሱቅ ውጭ የታላቁ ሊቀመንበር ፎቶ ይሰቀላል። ሰልፈኞችም ተራቸው እስኪደርስ በሚጠብቁበት ጊዜ እየተመለከቱት ለታላቁ ሊቀመንበር ያላቸውን ታማኝነትና ፍቅር ማንጸባረቅ ይጠበቅባቸዋል። በተጨማሪም ሰልፍ ዜጎች በማህበረሰብ ውስጥ ያላቸውን ቦታ እንዲያውቁ ያስተምራቸዋል። ሁሉም ሰው በሰልፍ ውስጥ የየራሱ ቦታ አለው። ሰልፍ አማጺ ያልሆነ ዜጋ ለመቅረጽ አስተዋጽኦ አለው። ከዚህም ሌላ ሰልፍ በዜጎች መካከል የወንድማማችነት ስሜትን ያሳድጋል። ግን ደግሞ እያንዳንዱ ሰልፈኛ ብቻውን ነው። ይህም ወንድማማችነትንና ሴረኝነትን ለየብቻ ነጣጥሎ የማቆየትን አስፈላጊነት ያሳያል። በሰልፈኞቹ መሃል ያለው ትስስር ሐሳባዊም ተጨባጭም ነው። ግን ዳቦ ቤቱንም ሆነ መንግስትን መቃወም የሚያስችል አንድነት ያላቸው መሆኑን መረዳት እስኪያስችላቸው ድረስ አይደርስም። ሽማግሌን ወይም አሮጊት ሴትን ወደፊት ማሳለፍ ተቀባይነት ያለው ቢሆንም በሰልፈኞች መሃል ጓደኝነት መመስረት አይፈቀድም። ከሰልፈኛ ወንድ ወይም ሴት ጋር በፍቅር መውደቅ ግን ይፈቀዳል። ሳይሰለፉ ምንም ነገር ማግኘት አይቻልም። ይህም የኑሮ ስኬቶች በከባድ ጥረት የሚገኙ መሆናቸውን ለዜጎች ያስተምራል። በጎስቋላ አገር ውስጥ ላሉ ለዜጎች ይህ ትልቅ ትምህርት ነው። ሰልፍ ለዜጎች የዕለት ተዕለት ሩጫና ጥድፊያቸውን ገታ አድርገውና በትዕግስት ቆም ብለው የአብዮቱን ደግነት የሚያወድሱበት ዕድል ይሰጣቸዋል። ሰልፍ የማሰላሰያና አብዮታችን ይመስገን። ታላቁ ሊቀመንበራችንና ሁሉን አዋቂ ፓርቲያችን ምስጋና ይግባቸው የማለት ጊዜ ነው። መንፈሳዊ ጊዜ ማለትም የዜጎችና የመሪዎች አእምሮአዊ መተሳሰር የሚከናወንበት ጊዜ ነው። ሰልፍ በተንደላቀቀ ሁኔታ እንደማንኖርና የመሰረታዊ ሸቀጦች እጥረት ባለመኖሩ ብቻ የተደላቀቅን እንዳልሆንን ማረጋገጫ ነው። ሰልፍ ደካማና ሐኬተኛ ከመሆን፣ የቤት ለቤት አቅርቦት ከማዘዝ፣ አንድ ነገር ሳንጠብቅና ሳንለፋ ማግኘትን ከመጠበቅ ያድነናል። ሰልፍ ጸረ ካፒታሊስት ነው። ሰልፍ ትምህርት ቤት ነው። ጋዜጦች በከተማው ሙሉ በሰልፍ ላይ ስለሚፈጠሩ ነገሮች አስገራሚ ታሪኮችን ይዘው ይወጣሉ። በከተማው በሚገኝ አንድ ዳቦ ቤት ውጭ ተሰልፈው እያለ ፍቅራቸው የበለጠ ሊያብብ የቻለ ባልና ሚስት ታሪክ አለ። ባልየው ከሚስቱ ጋር መሰለፍ ባለመፈለጉ ሚስቲቱ ከሌላ ትዕግስተኛ ሰልፈኛ ጋር በፍቅር በመውደቋ ለፍቺ የደረሱት ባልና ሚስት ታሪክ አለ። ለስኳር ተሰልፎ እያለ ለታላቁ ሊቀመንበር ምስጋና ይግባቸውና ይኸው እዚህ ተገትረናል በማለት ራሱን ያጋለጠው ድብቅ አናርኪስትስ፣ ከዚያ ደግሞ በሰልፍ ላይ ሆኖ ሲጠባበቅ ለጥናት ላገኘው ጊዜ ምስጋና ይግባውና ፈተናዎቹን በማረግ ያለፈው ትጉህ ተማሪ ታሪክም ነበር። ከዚያም ይህን ያህል ጊዜ ተሰልፌ ባልጠባበቀው ኖሮ የሞትን ምንነት አልረዳውም ነበር ብሎ ልክ ከመሞቱ በፊት የተናገረው እስረኛም አለ። ወዘተ ወዘተ። ሰልፍ እውነትም ትምህርት ቤት ነው። ሰልፍ የመሰለፍ ነገር በመላ አገሪቱ እየተስፋፋ እንደመሆኑ መጠን ሰልፈኞችን ለማበረታታት መንግስት የተቻለውን ጥረት ያደርግ ነበር። ለዓመቱ ምርጥ ሰልፈኛ ሽልማት ይሰጥ ነበር። የሚሰጠው ወፍራም ሽልማትም ወደ ሞስኮ ወይም ወደ ዋርሶ የሚደረግ ጉዞን ያካትታል። እድለኛው ተሸላሚም በእነዚህ ከተሞች በሕይወቱ አልሞት በማያውቅ ሁኔታ እጅግ ረጅም የሆነ ሰልፍ ውስጥ መሰለፍ እንዲችል ይወሰድ ነበር። የሚመለሰውም በእነዚህ በተራቀቁና የሰለጠነ ሰልፍ በሚደረግባቸው ዋና ዋና ከተሞች የልቡ እስኪደርስ ከተሰለፈ በኋላ ነበር። በተጨማሪም መንግስት መሪ መፈክሩ የኢትዮጵያ ሰልፈኞች በመስመር ቁሙ የሚል እንሰለፋለን የተሰኘ ወርሃዊ መጽሔት አወጣ። በመጽሔቱም ውስጥ በሶሻሊስት ሩሲያ የሰልፍ ሳይንስ ወደ ከፍተኛ ደረጃ ተሸጋገረ የሚል ርዕስ አንቀጽ፣ ሰልፍና ሸንቃጣነት፣ ሰልፍና ንቃተ ህሊና፣ ሰልፍ የጀርባ ህመምን ይፈውሳል በሚሉ ርዕሶች ዙሪያ የተዘጋጁ መጣጥፎችን፣ እንዴት ፍቅሬን ሰልፍ ላይ እንዳገኘኋት፣ ሚስቴን ለመልከ መልካም ሰልፈኛ አሳልፌ ሰጠው፣ ምስጋና ለሰልፍ ታማኝነት ተገለጠልኝ እና ምስጋና ለሰልፍ ትዕግስተኛ የቤተሰብ አስተዳዳሪ ወጣኝ የሚሉ ማህበራዊ ህይወት ላይ የተጻፉ መጣጥፎችን እንዲሁም ከሰልፍ ጋር የተያያዙ ቀልዶችንና አባባሎችን በሰልፈኞች በራሳቸው ከተሰሩ ባለቀለምና የእርሳስ ስዕሎች ጋር ማግኘት ይቻላል። ለመጽሔቱ ምስጋና ይግባውና ትዕግስተኛ እንደ ሰልፈኛ፣ ተስፈኛ እንደ ሰልፈኛ፣ እንደ ሰልፍ አይነተ ብዙ፣ እንደ ሰልፍ የትም የሚገኝ የመሳሰሉ ምሳሌያዊ አነጋገሮች ዝነኛ ሆኖ በአብዮታዊቷ ኢትዮጵያም የሰልፈኞችን መዝሙር የማያውቅ አንድም ልጅ አልነበረም። ከእኩለ ሌሊት እስከ ጧት 3 ሰዓት እንሰለፋለን፣ ከቀትር እስከ ምሽት 3 ሰዓት እንሰለፋለን፣ ከዳቦ ቤት ውጪ እንሰለፋለን፣ ከሱቆች ውጪ እንሰለፋለን፣ ለመኖር እንሰለፋለን፣ ለመሞት እንሰለፋለን፣ ሁልጊዜ የትም ቦታ እንሰለፋለን። የኢትዮጵያ ሰልፈኞች እንሰለፋለን። ዜማው ደግሞ መቆም እወዳለሁና አብዮታዊ መስመር በሚሉት መዝሙሮች መሃል የሚገኝ ነው። በሁለቱም በአገራችን የታወቁ መዝሙሮች ነበሩ። እንግዲህ ለመረዳት በማያዳግት ሁኔታ ሰልፍ መስበር አስከፊ ገጽታ ያለው ወንጀል ነው፣ ለኔና ለናንተ ማለት ነው። የመንግስት ባለስልጣናትና ካድሬዎች መሰለፍ አይጠበቅባቸውም። ሲመጡ በቅድሚያ ይስተናገዳሉ። እንዲያውም ብዙዎቹ በተለየ ሁኔታ በሸቀጥ ሞልተው ከተጠቀጠቁ ሱቆች ነው የሚሸምቱት። ልብ በሉ እንግዲህ፣ ይህ የተለየ መብት አይደለም። ካድሬው ቀን ከሌት መስራት ይጠበቅበታል። ለዳቦ በመሰለፍ ሰዓታትን የሚያጠፋ ከሆነ ያን ማድረግ እንዴት ይችላል? ለዚህም ነው ለሰዓታት ቆመው የነበሩ ሰልፈኞች አንድ ገና የመጣ ካድሬ ወደፊት አልፎ ሲስተናገድ ቢያዩም የማይናደዱት። ያዝኑለታል። ተመልሶ ወደ አድካሚ ስራው መሮጥ አለበት። ይህ ለዓላማው ያደረ የህዝብ አገልጋይ በቅንነት አብዮቱን ወደሚያገለግልበት ስራው ለመመለስ ሲል ሰልፍ ጥሶ ሲስተናገድ ሲያዩት አይኖቻቸው በኩራት እንባ ይሞላሉ፣ ይነቃቃሉ። በአንታዊ አብዮታዊ ቅናትም ይሞላሉ። ምን አለሱም ቢያደርገን ይላሉ። በስልጣን ላይ ካሉት በስተቀር ሰልፍ የሚሰብር ማንኛውም ሰው ይቅር አይባልም። እንደ ወንጀለኛና በትክክል በሚሰራ ሞተር ጥርስ ውስጥ የብሎን መፍቻ እንደሚወረወር አጥፊ ሰው ይወሰዳል። መንግስት እንደሚለው ከባድ ቅጣት የሚገባው ከባድ ወንጀል ነው። ልምድ እንዳለው ሰልፈኛ ገና በጠዋቱ ነበር በፍርድ ቤቱ በር ላይ የተገኘሁት። ችሎቱ ሲከፈት በቅድሚያ ወደ ውስጥ ከገቡት መሃል አንዱ እኔ ነበርኩ። ከፊት ለፊት የተለመደው ቦታዬን ያስኩኝ። የሰልፍ ሰባሪዋ መዝገብ ለሶስት ሰዓት ሩብ ጉዳይ ገደማ ላይ መታየት ጀመረ። የተከበረው ዳኛ አርፍዶ ነበር። የጠበቅኩት ትዕግስት የለሽ ወጣት ወንድ ነበር። ግን ተከሳሿ በጎልማሳነት የእድሜ ክልል የምትገኝ ሸንቃጣ፣ የተጎሳቆለና የተዳከመ አይነት የድሃ እናቶች ፊት ያላት ሴት ነበረች። ነጭ ሸማዋን እንደለበሰች እጆቿ በካቴና አልታሰሩም፣ ጥብቅ ብለው እንደተጨበጡ አይኖቿ በአቃቤ ሕጉ ጉሮሮ አካባቢ ትክ ብለው እንዳፈጠጡ በብረት ቤት ውስጥ እምቢተኝነት በሚስተዋልበት ሁኔታ ተቀምጣለች። አቃቤ ሕጉ ደግሞ የጋቦኑን መሪ ኦማር ቦንጎን በቅናት ሊያስደነፋ በሚችል መልኩ ለባብሷል። ወይ ግዴለሽ ሰው ነው ወይ ከላይኛዎቹ ሰዎች ጋር ጠንካራ ግንኙነት አለው ማለት ነው። ለነገሩ ከታላቁ ሊቀመንበር ቀጥሎ የሚገኘው ሰውዬስ ቢሆን እንደ ማንኛውም የፋሽን ተከታይ ቡርዣ ብልጭልጭ ባለ ሁኔታ አይደል የሚለብሰው? ዳኛው ጉሮሮውን ጠራረገ። ሁላችሁንም ከባድ የሥራ መደራረብ እንዳለብን ላስታውሳችሁ እወዳለሁ አለ። ፈጠን ፈጠን ማድረግ አለብን። ሌሎች ችሎቶች እኮ በቀን ከአስር በላይ መዝገቦችን እየዘጉ ነው። የዝናብ ያስቆመው ሰውና እምነት የለሹን ቄስ የመሳሰሉትን የተወሳሰቡ የክስ መዝገቦች እንኳ ከአንድ ሰዓት ባነሰ ጊዜ ውስጥ ነው የጨረሱት። እኛም እንደዚያው ማድረግ አለብን። አቃቤ ሕግና ተከላካይ ጠበቃ በዚህ ላይ መረዳዳት አለባቸው። አላስፈላጊ ስነ ስርዓቶችን እና በርካታ ምስክሮች መስማትን ስላስቀረን ቀላል ይሆናል። ቀጥሉ። አቀበ ጉ ቀይና ቢጫ ክራባቱ ከደማቅ ሰማያዊ ሙሉ ልብስ ጋር ያስተካከለና ተከሳሽዋ ላይ በንቀት እየሳቀ ተነሳ። ወዲሽ አለቃ ዳኛ በለመደው መልኩ ጀመረ። ተከሳሽዋ ትግስት በለጠ እዚህ ብረት ቤት ውስጥ የምትገኘው በፈቃዷ ከተቀደሱት ተቋሞቻችን አንዱን ማለትም ሰልፍን ስላረከሰች ነው። ስሟ ትዕግስት ነው። እሷ ግን የአድሃሪያን ትዕግስት አልባነት ስጋዊ መግለጫ ነች። ጉዳዩ በተፈጠረበት ቀን በከተማችን የሚገኘውን ረጅሙን ሰልፍ በማየት ደስታን ከምናገኝበት ማዕከላዊ ዳቦ ቤት ነው ይህን አስከፊ ወንጀል የፈጸመችው። ሁሉም ሰው ሰልፍ ውስጥ ሆኖ ተራው እስኪደርስ በሚጠባበቅበት ሰዓት ነው እመር ብላ ከመስመር በመውጣት የሰልፉን ስርዓት በማመሳቀል ወደፊት በመሄድ ያለምንም አፍረት በቀጥታ እንድትተናገድ ጥያቄ ያቀረበችው። ወዲያውኑ የሰልፍ ስርዓት አስከባሪዎች አስረዋታል። መታወቂያዋ ሲታይ ካድሬ ወይም የመንግስት ወይንም የፓርቲ ባለስልጣን አልነበረችም። በመሆኑም በስራ ላይ ያሉ የመንግስት ተቋማትን ተግባራት መዋቅር ወይም ተቀባይነት ያላቸውን አሰራሮች መረበሽን የሚከለክለውን አንቀጽ 325ን ተላልፋለች። የመንግስት ይግፋ መዝገበ ቃላት ሰልፍን እንደ አንድ የተቀደሰ የአብዮታዊት አገራችን ተቋም እንደ ሁለገብ የሶሻሊስት ልማት መሳሪያ ይገልጸዋል። በግርፋት ሐኪሞች ምርመራ የተደረገላት ቢሆንም ሴትየዋ ጥፋቷን አላመነችም። አቃቤ ሕግ የእሷ ጉዳይ እንደ ማስተማሪያ ተደርጎ እንዲታይ ይጠይቃል። በሚሊዮን የሚቆጠሩ ሰልፈኞች ውጤቱን እየተጠባበቁ ነው። ሁላችንም እንደምናየው የንሰለፋለን ዘጋቢ እንኳን ሳይቀር ከፎቶግራፍ አንሺ ጋር እዚህ ይገኛል። የአቃቤ ሕጉን አይኖች ተከተልኩ። በፊት ለፊት መደዳው በስተቀኝ በኩል የተቀመጡት ሁለት በጥሩ ሁኔታ የለበሱ ሰዎች እውነትም የችሎቱ ተመልካች አዳዲስ አባላት መሆናቸውን ለመጀመሪያ ጊዜ አስተዋልኩ። አንደኛው ማስታወሻ ሲወስድ፣ ሌላኛው ደግሞ ልክ የአቃቤ ሕጉ ቃላት ምልክት እንደሆኑለት ነገር ዳኛውን ከወትሮው የበለጠ ተኮሳትሯል። አቃቤ ሕጉን ለካሜራ ፈገግ እያለ ነው። ተከላካይ ጠበቃውን ማስታወሻውን እያገላበጠ እንደሆነ ያስመስላል። እንዲሁም ተከሳሿን ፊታዋን ከካሜራው ላይ ዞር አርጋለች እና ችሎቱን ፎቶ ማንሳት ጀመረ። ሰልፍ ለአብዮታችን ዋና የደም ስር ማለት ነው ብሎ ዳኛ የተንፈሱ ደነፋ። ያለ ጥርጥር ለዘጋቢው ሲል በፊልሚያ ውስጥ ያለውን ሚና እየተጫወተ ነው። የሰልፍ ያለምንም እንከን መካሄድ የአብዮታችንን የወደፊት እርምጃ ያረጋግጣል ሲል አስረግጦ ተናገረ። ችጋርን ማከፋፈል ቀላል ስራ አይደለም። አባቶቻችን ሀብት ሲበዛ ግራ ያጋባል ይሉ ነበር። አንድ ነገር ቢያውቁ ነው፣ እኛ ደግሞ ከነሱ የበለጠ እናውቃለን። ድህነት ትርጉም ያለው ነገር ነው። የጥረት መከሰትም አብዮታዊ ነው። ሰልፍ ለሶሻሊዝም ያለው ትርጉም ልክ ማህፀን ለጽንስ ያለው አይነት ነው። ተከሳሿ ልጅ እንዳላት ሴት ይህንን ማወቅ ነበረባት። መቀመጥን ለማወደስ መጀመሪያ መቆምን ማወቅ ያስፈልጋል። ወደ ላቀ ሰልፍ ለመድረስ መጀመሪያ የትም መሰለፍ ያስፈልጋል። ካለ ሰልፍ ጠንካራ ዜጎች ሊኖሩን አይችልም። ሶማሊዎች እንኳን በመቆዲሾ ይሰለፋሉ። እንዴት እኛ ከነሱ የባስን ደካማ ሆነን እንገኛለን? ከተዳከምን እንደሚያልሙት አገራችንን አይወስዱብንም። ሰልፍ ለእናት አገራችን የገባነው የአርበኝነት ግዴታ ነው። ሰልፍ የሌላት ግን ራሷን ሶሻሊስት ብላ የምትጠራ ሀገር እምነት የለሽ ቄስ እንደማለት ናት። ወይም ባግዳድ ውስጥ ያለ አረብ ነጋዴ ነኝ እንደሚል አይሁድ ማለት ነው። እርግጠኛ ነኝ ተከላካይ ጠበቃው በዚህ ይስማማል። እስማማለሁ ጓድ ሻለቃ፣ እስማማለሁ አለ ጠበቃው። ዘጋቢው አንድ ቃል ቢያመልጠው መጣጥፉ የሚበላሽ ይመስል በጥድፊያ መጻፍ ጀመረ። እንደማስበው አሁን ለተከሳሿ ጥያቄ ማቅረብ እችላለሁ ክቡር ዳኛ አለ አቃቤ ሕጉ። ቀጥል አለ ዳኛው በእጁ እንዲቀጥል ምልክት እያሳየው። ካሜራው ፎቶ ሲያነሳ ድምጽ ተሰማ። የብረት ቤቱ በር ተከፍቶ ተከሳሿ ወደ ምስክር መስሚያ ቦታ እንድትመጣ ተደረገ። ካሜራው በድጋሚ ድምጽ አሰማ። ሁልጊዜ በማዕከላዊ ዳቦ ቤት ነው የምትሰለፊው? አቃቤ ሕጉ ጠየቀ። ሰው የማይሰለፍበት ዳቦ ቤት አይተህ ታውቃለህ? በኃይለኛ ድምጽ መለሰችለት። አዎን ወይም አይደለም ብለሽ መልሽ ባክሽ አዎ በተባለው ቀን ሰልፍ አልሰበርሽም? ወደ ሰልፉ እፊት ሄጃለሁ። ያን ከሆነ እያልክ ያለኸው እሺ፣ ከፊትሽ ተራውን የሚጠብቁ ሰዎች አልነበሩም?
ነበሩ።
እና ለምን አለፍሻቸው? ሌሎች 5 ሰዎች ከዚያ በፊት ሲያልፉ ስላየው እናማ እነሱ ተራቸው ሲወሰድ ዝም ብለው ይቆሙ እንደሆነ እኔ ቀኑን ሙሉ ቆሜ ልጠብቃቸው አልችልም። ስለዚህ እኔም አለፍኳቸው። ያለፏቸው ሰዎች ያገራችን ባለስልጣናት ነበሩ? ምን አውቃለሁ። ሰልፉን ጥሰው ሄደዋል። ዋናው እሱ ነው። ጓድ ሻለቃ ዳኛ፣ ከሰልፉ ፊት የገቡት 7 ሰዎች በርግጥ 3ቱ ካድሬዎች፣ 2ቱ የቀበሌ ኃላፊዎች፣ አንዱ የፓርቲ አባልና አንዱ ደግሞ የጦር ሰራዊት መኮንን የነበሩ መሆናቸው እንዲመዘገብልኝ አመለክታለሁ ሲል አቃቤ ሕግ አስረዳ። ማንስ ቢሆን እኔ ምን አገባኝ? ትዕግስት መልስ ሰጠች። ሁላችንም ለዳቦ መሰለፍ አለብን። ያንን ነው የማውቀው። ከሌሊቱ 9 ሰዓት አንስቼ ተሰልፌያለሁ። እነሱ ማን ስለሆኑ ነው ጠዋት 3 ሰዓት ላይ መጥተው ከኔ በፊት ዳቦ የሚወስዱት? እነሱማ የአብዮታችን ጠባቂዎች፣ የእናት ሀገራችንና የፓርቲያችን ወታደሮች፣ የዋናው ሊቀመንበራችን ታማኝ ተገዢዎች ናቸው። ዘጋቢው የሚባለውን ሁሉ ተከታትሎ ለመጻፍ እየተቸገረ መሆኑን አስተዋልኩ። በፍጥነት ወደ ስራቸው ተመልሰው እንዲሄዱ በቅድሚያ ሊስተናገዱ ይገባቸዋል። እና እኔ ተመልሼ ሄጄ ልተኛ ነበር። ታዲያ ተከሳሿ መልስ የማያሻው ጥያቄ ጠየቀች። ስራሽ ምንድን ነው?
የቤት ውስጥ ስራ።
እንደ ቤት ሰራተኛ ያለ?
የለም፣ በራሴ ቤት ውስጥ።
አግብተሻል?
አዎ።
ልጆች አሉሽ?
2 ነበሩኝ ግን ሞተዋል
በቀይ ሽብር።
ታዲያ በሌላ በምን ሊሆን ኖሯል?
ለባለቤትሽ ቁርስ ለማድረስ ቸኩለሽ ነበር?
እንኳን ቁርስ ምሳም መብላት ከቻልን እድለኞች ነን።
ባልሽ ስራ አለው?
አዎ፣ መንግስት መስሪያ ቤት ዘበኛ ነው።
ሰልፍ መጣስ ወንጀል እንደሆነ ታውቂያለሽ?
ሁሉም ሰው ተራውን መጠበቅ እንዳለበት አውቃለሁ።
ከፊት ለፊትሽ የነበረ ሰው ተቀይሮ ነበር?
አልገባኝም።
ባንቺና ከፊት ለፊትሽ በነበረ ሰው መሃል ሌላ የገባ ሰው ነበር?
አልገባም።
ስለዚህ ማንም ሰልፍ አልጣሰም ማለት ነው?
ማንም ሰው ያንቺን ተራ አልወሰደም።
ምን ማለት ነው? እነዚያ ሁሉ ሰዎች ተራ ሳይጠብቁ ከፊት እየገቡ እኛ እኮ እዚያው ሐውልት ሆነን ነው የቀረነው።
ከአንቺ ፊት ነው የገቡት?
በእርግጥ አይደለም። እና ታዲያ ከፊት ያለውን ሰው ተራ ቢወስዱ አንቺን ምን ይመለከትሻል?
የኔን ተራ ስለሚያዘገየው ነዋ።
ሌላ ሰው አንቺ እንዳደረግሽው አድርጓል?
እሱን አላውቅም።
እንግዲያውስ ማንም እንዳንቺ እንዳላደረገ ልንገርሽ፣ ይህ ያልተለመደ ነገር ሆኖ ይታይሻል?
ለምን ይታየኛል?
ሁሉም የየራሱ ጉዳይ ያለው ሰው ነው። የፈለጉትን ነው የሚያደርጉት።
ትዕግስተኛ ሴት ነሽ?
ትዕግስተኛ ያልሆነች ሴት የኔን አይነት ኑሮ መኖር ይቻላታል?
ይሁንና ትዕግስት አጥተሽ ሰልፍ ጥሰሻል።
ትክክለኛው ያደረግኩት። እነዚያ ሰዎች ሰልፍ የመጣስ መብት የላቸውም። እነሱ ያላከበሩትን ስርዓት የማከብረው እኔ ማን ነኝ ነው?
አንቺ ግን ተራ ዜጋ ነሽ እና ህግ መጣስ አትችይም።
ማለት እነሱ ህግ መጣስ ይችላሉ ማለት ነው?
እነሱ ራሳቸው ህግ ናቸው።
ምን ማለት ነው?
አንደኛውን አውቀዋለሁ፣ የቀበሌውን ጸሐፊ። እኛ ሰፈር ነው የሚኖረው። እንደ ሌሎቹ ይሰክራል፣ ሚስቱን ይደበድባል፣ በተስኪያን ይስማል። ማንበብና መጻፍ እንኳ ገና ባለፈው ዓመት ነው የተማረው።
ይበቃል!
አቃቤ ህጉ በፍጥነት አቋረጣት።
ችግርሽን አታባብሽ። ሰልፍ የመጣስ ወንጀልሽ ራሱ በእድሜ ልክ እስር የሚያስቀጣ ነው። በወንጀልሽ ላይ የመንግስት ባለስልጣንን ስም ማጥፋት አትጨምሪበት።
ሐቁን ነው የተናገርኩት።
ሐቁ ህገወጥ ነገር ሊሆን ይችላል እመቤት፣
አለ አቃቤ ህጉ ከፌዝ ፈገግታ ጋር። ካሜራው አሁንም ድምፅ አሰማ። በዚህኛው ፎቶ ስር የሚጻፈውን ርዕስ አሰብኩት። አቃቤ ህጉ ሰልፍ ሰባሪዋን ልክ ሲያስገባት፣
ጥፋተኝነትሽን ታምኛለሽ?
ኃጢአት ስሰራ ለነፍስ አባቴ እናዘዛለሁ፣ ወንጀል ግን አልሰራሁም።
አሁንም በድጋሚ ሰልፍ ትጥሻለሽ?
ስለ ወደፊቱ ምንም መተንበይ አልችልም። አንተ ትችል ይሆን?
ምንም ህግ እንደማልጥስ አውቃለሁ።
ምናልባት መሰለፍ አይኖርብህ ይሆናላ፣
መለሰች ተከሳሿ። ጓድ ሻለቃ ዳኛ፣
ايش منم ጸጸት ማጣታይ ሴት ላይ ቅጣቱን ከመበየን በቀር ምንም የቀረን አይመስለኝም። ዳኛው ሮሮውን ተራረገ። ካሜራው በድጋሚ ድምጽ አሰማ። ተከሳሽዋን በተከሰሰችበት ወንጀል ጥፋተኛ ሆና አግኝቻታለሁ። የሰልፎቻችን ቅድስና በማንም ሰው ሊራከስ አይገባውም። ዛሬ ሰልፍ ከተበራችሁ ነገ ደግሞ አብዮቱን ተሰብራላችሁ። ሰልፍ የህይወታችን አንዱ አካል እንደመሆኑ ከአድሃሪያንና ከኢምፔሪያሊስቶች ሴራና ተንኮል በንቃት እንጠብቀዋለን። ሳትቀጪ እንድትጂ ልንፈቅድልሽ አንችልም። እንዲያውም የሁለት ልጆችሽ ሞት እንኳን ምንም ትምህርት ያላስተማረሽ መሆኑ በራሱ አንድ ነገር ያመለክታል። ቅጣትን በተመለከተ እንደተለመደው ወደ ዴሞክራሲያዊ አሰራር ሊሄድና ሐሳቦችን ሊቀበል መሰረኝ። ደግሞም በማከላችን ዛሬ እንግዶች ስላሉ እድሉን ለነሰለፋለን። ዘጋቢው ፊቱ በፈገግታ አፈካ። በጣም አመሰግናለሁ ጓድሽ አለቃ ዳኛ። ወንጀለኛዋ የሚገባትን ቅጣት ስታገኝ ለመመልከት ዛሬ እዚህ መገኘቴ በእውነቱ ለኔ ታላቅ ክብር ነው። በየለቱ ከሌሊቱ 8 ሰዓት ጀምሮ እስከ ቀትር ድረስ እንድትሰለፍና ፊት ለፊት በደረሰች ቁጥር ወደ ኋላ ተመልሳ እንደገና እንድትሰለፍ እንዲፈረድባት ሐሳብ አቀርባለሁ። ግሩም ነው ሲል ዳኛው አወደሰው። ተገቢ የሆነ ተስፋ አስቆራጭ ቅጣት ነው። ይሁን እንግዲህ በቀረበው ሐሳብ መሰረት ለሶስት ወራት እንድትቀጭ ተፈርዶብሻል። ለቀሪው 9 ወራት ያለምንም ክፍያ ጋዜጦችንና በራሪ ወረቀቶችን እያዞርሽ ለሰልፈኞች ትሸጫለሽ። በአመቱ መጨረሻ የሰልፍ ስርዓት አስከባሪዎች የባህሪ ለውጥ ማምጣትሽን ከመሰከሩልሽ ነጻ ትወጫለሽ። አለበለዚያ 3 አመት ወደ ጉልበት ስራ ካምፕ ትላኪያለሽ። መዝገቡ ተዘግቷል። ካሜራው ድምጽ አሰማ። ተከሳሿ በብረት ቤቱ በኩል ወደ ውጪ እየተመራች ወጣች። ሳያት ትንሽ የተደነቀች ትመስል ነበር። ምናልባት የከፋ ቅጣት ጠብቃ ስለነበረ በአግራሞት አፏ ተያይዞ ነው። ምናልባት ሌላ የምትናገረው አልነበራትም። ይሁን ሆኖ ትምህርቷን አግኝታለች። ሰልፍ እኩል ያደርጋል፣ ግን ወደ ሰልፉ የሚመጣ ሁሉም እኩል አይደለም። ሁላችንም ይህንን እናውቃለን። እሷ ከዚህ የተለየ ለምን ታስባለች? ከዚህ የተለየ ለማሰብስ እሷ ማነችና ነው? ይህንን የእኩልነት ቀዠት ይዛ ከመነሳቷ በፊት ዜግነቷን ቀይራለች? የማቅረባ ሴት። አንዳንዶች ሰልፍ ላይ ፍቅርን ያገኛሉ። አንዳንዶቹ ደግሞ የመጡለትን ዳቦ እንኳ አያገኙም። አንዳንዶች ሰልፍ ላይ ቅጣት ይቀበላሉ። ቢሆንም ግን አብዮቱ መሰደፍ አለብን ይላል። ምንም ነገር በቀላሉ አይገኝም። ትግስተኝነት ታላቅነት ነው። መጠበቅ ግዴታ ነው። ጉስቁልና ሀብታችን ነው። አባባሉ እንደሚለው መንትዮች እንኳ ተራ በተራ ነው ከእናታቸው ማህፀን የሚወጡት። ለሁሉም ጊዜ አለው ወዳጄ። እስከዚያ ትሰለፋለህ። ልትኖርም ልትሞትም ትችላለህ። ግን ከመስመር ከወጣህ በእርግጠኝነት ትሞታለህ። እንዲያው ይህን ጉዳይ ትንሽ ሊቀባባው ላሰማምረውና ለሰልፈኞች የሚሆን አዲስ መዝሙር ላውጣ እንዴ? እሞክራለሁ። ግን ይህም ቢሆን ጊዜውን መጠበቅ ይኖርበታል። Thank you.
ውዳሴ ለናቶች በሃማ ቱማ
ዘመን ንፉግ ሆኖ ወኔ በጠፋበት ጊዜ ተለውጦ ክብር ባተጠበት ሀገር ቅርጫ ገብታ ሆዳም በፈላበት የዲዮጋን ፋኖስ የሰው ሰው ፍለጋ ሚለኩሰው ጠፍቶ ከቶም ላይነሳ ፍርሃት እንኳን ተክሎ ህሊናን ጠቅጥቆ ያ ቀቢጣ ተስፋ መለያችን ሁኖ ኦ ጧት ማታ መለላ ዋይ ዋይታ አውጣን አድነን ሰማይ ቤት ጭቅጭቃ ፍርሃት ሰብኖብን ውርደት ሲመግበን በታሪክ መድረክ ላይ በቃ ፈሮ ሲለን ሰማይ ከመድር ገጥሞ ጭንቀታችን ሲገን ሁሌም መዳኛችን ሁሌም መመኪያችን ቤዛ ኮከባችንም ማማናታችን የወንዴም የታሪክ ካዝና ሳጥናችን ውዳሴ ለእናቶች መቼ የሚያንስ ሆኖ ታሪክ ተጽፎ እንጂ በወንዶች ተጣሞ ሄዋን ያቺ ቁጥር አንድ ጭቆን ፍጡር ሳለች ለእባቡም ተንኮል ተጋልጣ የተሰጠች የሰው ሁሉ እናት ሴክት መሆኗ ጠፍቶ የሴት ልጅ መባሉም በስድብ ተፈርጆ ጀግንነት ለወንዱ በወንዱ ተሰጥቶ ሐቅን መካድ ከንቱ የማማን ቦታ ሕይወት ለሰጠችን ዘጠኝ ወር አርግዛ ሥርዓቱ ግፈኛ አገዛዙ ክፉ ለእናቶች መከራ ሁሌም የሚያለቅሱ ዘመቻ ሚሊሻ ሁሉም ለጦር ግንባር ልጅሽን አስረክቢ ዘመናዊ ገባር ለእናት አገር በሚል ልጇን የሚያፋጧት ቆሰለ ወይ ሞተ አለች ወይ ተፋሽ ትንፍሽ ሳይሉላት በስጋት በጭንቀት ልቧን እያመሷት በቀን ሺ ሞት ሟቿ ያቺ የፍቅር ቋት የማይቀር ስሟ የሁላችን እናት እሷ የተራበች ልጇን መታበላ ልጇን የምታለብስ እሷ ግን ታርዛ ሙቀት ለጋሽ አቅፋ ወተት ባይኖረውም ጦት መታጠባ ማማናታችን ያየችው መከራ ተነግሮ የማያልቅ ዘንቦ ማያባራ ከፎም እናታለው ደግም እናታለው ጀግናም እናታለው ፈሪም እናታለው የእናት ፍቅር ልዩ ልጁን ከነመኑ ወደ ሰፊና ቻይ ገደብ የለሽ ስሙ የእናት ፍቅር ይስጥ ምርቃን ይሁሌ ለታደሉ ጸጋ ላልታደሉ መጥኔ ግን የኩሉ ቢባልም ለሁሉም ጊዜ ያለው ለአረበን የምናት ለምለም ባትወቀስ በዚያ መለስ ጥፋት ግን የኩሉ ሲጠን ሲጠና ሲደመር ሲቀነስ የነማማን ቦታ የእናቶች ሚና ይችላል ወይ ማፍረስ አርግዛ መጣ የወለደችውን ጡቷን እያጠባች ያሳደገችውን አድጎት ሳይከፍቶ ሲሆን ህዝብ አፍለካሽ አውሬ አረመኔ ሲሆን አገር አፍራሽ የዝምታ አምባ ወደ ውስጧ ፈሶ ልባንም ሲሞላ ማን ይሆን የሚያውቅላት የእሷንስ መከራ አንጀቷ ሲቃጠል ስትነድ በራሷ እናት በየአይነቱ እናት በየፈርጁ ሁሌም የፍቅር ቋት ይክፋ ይመር ልጁ ግን ፍቅሯ የሚያኮራት ፍቅሯ የሚያበግናት አታክፈው አትሰደው ቃጠሎ ሆነባት የታደለች ፍጡር ያልታደለች እናት የመንግስቱ እናት የመለስም እናት ሌላ የይትባረክ እናት የጸሎተ እናት የደብተራው እናት አንቺ ልጄ ያሏት የመሐመድ እናት የሙሉጌታ እናት አደይ የተስፋዬ አደይ የዚያ ጋይም እማማ የቆቤናት የዚያ ሐሽም እማማ ያናርኪስት እናት የኢሃባ ማህፀነ ጀግና በዚህ በዚያ እናት አገር ተሸካሚ ሁሌም ማንገት ደፍታ አገር ምን ሊውጣት እናት ባትኖርማ ኢትዮጵያ ራሷ በእናት መመሰሏ እማማ አገራችን በሚል መጠራቷ መች በባዶ ሆኖ መደዴ ጨዋታ ሐቅን ያቀፈ እንጂ ቁም ነገር እውነታ ሚሊዮን ልጆቿ ሚሊዮን ዘቦቿ ዝም አሉ ቢባሉም መች ከርተው ልጆቿ የእናት ሆድ ሽንጉርጉር የተባለው ድሮ ሐቅነቱ ዛሬም የማይቀየር ሆኖ እማማ ኢትዮጵያ ጀግናም ባንዳም ወልዳ ሁሉን አስተናግዳ ፍቅርንም ለግሳ ሚሞትላት ቀርቶ ሚገላትንም አጥፋ አፍቃሪናት ሆና ልጆቼ እያለች አሰሱን ገሰሱን አርበኛ ባንዳውን ፋሽስቱን ገንጣዩን ልክ አልባ ፍቅሯን ለሁሉ እየሰጠች እማማ ኢትዮጵያ ራሷን በራሷ ነጋ ጠባ ጎዳች። ወይስ እናት ሁሌም እናት የፍቅር አልፋ ኦሜጋ ቀጥሉ ባርቱባይ ኮሚቴ የውታ በልጇ ራይፋ ላይ ዝፈኝ የተባለች መቅበር አትችም ዝም በይ የታዘዘች ልጆቿን ለፍየል ለስርሞት የሰጠች ልጆቿን ለስቃይ ለስደት ሁሌም የገበረች እናት እማማችን የማንነታችን መሰረት የሆነች ነቃን ሁሉን አወቅን ብለን ስንፈነች መጪውንም ብታውቅ አይዞን በርቱ እያለች ድፍረት ጽናትንም ወተት ብላ ሰጥታ ሰብእናን ለግሳ አገር ወዳድ አድጋ እኔም እናታችሁ ኢትዮጵያም እማማ ማሉልኝ ልጆቼ ክደት ላይሰማ ብላ እያሳሰበች ብላ እየተቆጣች ልጆቼ አደራ ተነሱ እምትለን ልጆቼ እንዳላፍራምጹ እምትለን ባላማችሁ ጽኑ ግፉ የምትለን እማማ እንጂ ናት ማን ሌላ ሰው አለን ቃላት መናናቸው ለእናቶች ውዳሴ ለእናቶች ሙገሳ አያጠግቡ ከቶ ጩኸታቸው ደቂቅ ልብ ማያረካ ግጥሙም ቢሞከር ይህንን ጨምሮ ይዘቱ ደካማ የእናትነት ምስጢር የማይሰባ ሆኖ ሆኖም እማማ እናታችን እናት የሁላችን ያን ሁሉ መከራ ያንን ሁሉ ስቃይ ችላ አፈቀረችን የፍቅር ምንጫችን የወኔ ቋታችን ሕይወት የሰጠችን የጽናት ምሳሌ የብርታት አርአያ የማንነታችን ማማ እናታችን በቃላት በግጥም መግለጽ መከለል አይሆንም ያለችን የእናትነት ይዘት ምስጢረ ኢትዮጵያ ጥልቅ ነው ይዘቱ ብዙ ነው ክብደቱ ብላ አስተማረችን ማማ እናታችን ወልዳ ታደገችን ስንፋልል ስናምጽ ችላ ፈቀረችን ከርቸሌ ቃልቲ ያለውም ያለችን ደብዛችን ሲጠፋም በንባ ያጀበችን የደብተራው እናት የነ ጸሎተ እናት የነ ዳዊት እናት የነ ፍቅሬ እናት የንጉሴ እናት የዚያም ያሌ እናት የመካሻ እናት የነ አበባ ደፍርስ እማማ የአህመድ የወርቅ ወልደ ጊዮርጊስ የሁላችን እናት ኢትዮጵያነታችን ምስክር ማህተም ማንነት ታርጋችን ግጥም ብችል ኖሮ እንደዚያ ደብተራ እንዳያ ከበደ እንደዚያ ገሞራ እገጥቀኝ ነበር ውዳሴ ለእናቶች ምስጋና ለሁሉም ለወርቅ እማማዎች እስቲ ጥላሁን ገሰሰ ሰዋስውን ጥሶ ቃላቶች ያጥሩኛል ሲል የዘፈነውን ልውሰድ በተውሶ ቃላቶች ያጥሩኛል ይመጥን ለፍቅሯ ለእናቶች በሞላ የሚሰጥ ምስጋና የናቱላን ባሳዳለ እንደ ግነታ ብልጡ መሆኑ ነው
ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። I'm not afraid to die.